ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታህሳስ 13 2015 ዓ.ም ዝግጅታችን ጀመረ። በኢትዮጵያ መንግስትና በህወሓት መካከል የተደረገውን የሰላም ስምምነት የሚገመግምና የሚከታተል የአፍሪካ ህብረት ቡድን በሚቀጥሉት ጥቂት ቀናት ውስጥ መቀሌ እንደሚገባ የአፍሪካ ህብረት አደራዳሪዎችን ቡድን አስታወቀ። ዝርዝር ዘገባ ይኖረናል። ሁከት ተነስቶባቸው በነበሩ የአዲስ አበባ ትምህርት ቤቶች መከፈታቸውን የኢትዮጵያ እንባ ጠባቂ ተቋም አስታወቀ። የዚህንም ዘገባ ዝርዝር በመጽሔት ክፍለ ጊዜያችን ይዘን እንመለሳለን። ሌሎች በዛ ያሉ ቅንብሮችንም ይዘንላችኋል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው በምስልና ድምፅ ቅንብር አብረውናሉ። ስመኝሽ የቆየ የዌብና ማህበራዊ ገጽ ፕሮዲውሰራችን ናት። እንዲሁም በመላው በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብረን በመሆን እስከ ምሽቱ አራት ሰዓት አብረናችሁን ቆያለን። እናንተም አብራችሁን ቆዩ። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ እየተላለፈ ይገኛል። በዚያ ታገኙናላችሁ። አስተያየታችሁን ስጡን፣ አጋሩን፣ ተወያዩ፣ ተነጋገሩ። እንዲሁም አስተያየት ሲኖራችሁ በሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ላኩልን። ሃሽታግ ቪኦኤ አምሃሪክ የትዊተር ገጻችን ነው። በዚያም ላይ ሀሳባችሁን አካፍሉን። አሁን ለምሽቱ ዋና ዋና የዓለም ዜና ሰዓቱን ለቃለሁ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዳ ወልዴ ነኝ። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ትናንት በአሜሪካ ኮንግረስ ባደረጉት ንግግር አገራቸውን መርዳት ችሮታ ሳይሆን የዓለም ደህንነትንና ዲሞክራሲን ለማረጋገጥ የሚውል መዋለ ንዋይ ነው ብለዋል። ትናንት በድንገት አሜሪካንን የጎበኙት ዜሌንስኪ በአሜሪካ ኮንግረስ ንግግር ለማድረግ ሲገቡ አባላቱ ከመቀመጫቸው ተነስተው ደማቅ አቀባበል አድርገውላቸዋል። ዜሌንስኪ ወደ አሜሪካ ጎራ ያሉት ከሩሲያ ጋር ጦርነት ላይ ላለችው አገራቸው የሚሰጠው እርዳታ እንዲቀጥል ለማሳመን ነው። ዜሌንስኪ እስካሁን ለተደረገው እርዳታ አመስግነው ተጠቃሚዋ ግን ዩክሬን ብቻ አይደለችም ብለዋል። የምክር ቤቱ የሪፐብሊካን አባላት በዩክሬን እየተካሄደ ያለውን ጦርነት ለማገዝ በሚቀጥለው ወር የተመደበውን በቢሊዮን ዶላር የሚቆጠር ገንዘብ እንዳይለቀቅ እንቅፋት ሆኖባቸዋል። አንዳንድ የሪፐብሊካን አባላት እርዳታው መቆም አለበት ሲሉ፣ ሌሎች ደግሞ እስካሁን የወጣው ገንዘብ እንዴት እንደዋለ ኦዲት መደረግ አለበት ብለዋል። ዜሌንስኪ ትናንት ለሁሉም ምክር ቤቶች በጋራ ንግግር ሲያደርጉ በሁለቱም ፓርቲዎች ወገን ያሉ አባላት በተደጋጋሚ ከመቀመጫቸው በመነሳት ሲያጨበጭቡ ተስተውለዋል። አሜሪካ ለዩክሬን እስካሁን 50 ቢሊዮን ዶላር ስትሰጥ ተጨማሪ 44.9 ቢሊዮን ዶላር ለማጽደቅ ኮንግረስ በመምከር ላይ ነው። ከቀናቶች ፋታ በኋላ በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ በኤም 23 አማጽያንና በተፎካካሪ ሚሊሻዎች መካከል ዛሬ ውጊያ አገርሽቷል። እንደ ኤኤፍፒ ዘገባ ከሆነ የአርበኞች ኅብረት ለነጻና ሉዓላዊ ኮንጎ የተሰኘው ሚሊሺያ በሰሜን ኪቩ ክልል ጦርነት መንቀስቀሱን አስታውቋል። የኅብረቱ አዛዥ በውጊያ ላይ መሆናቸውን ሲናገሩ፣ የኅብረቱ ቃል አቀባይ ደግሞ ከኤም 23 ጋር ግጭት ማገርሸቱን ገልጸዋል። ኅብረቱ ሁንዴ የተሰኘውን ጎሳ እንደሚወክል አስታውቆ በሰሜን ኪቩ ክልል ሰፊ ግዛትን የተቆጣጠረውን ኤም 23 ለማጥፋት መነሳቱን ይናገራል። በቱትሲ የሚመራው ኤም 23 በኮንጎ ዲሞክራቲክ ሪፐብሊክ ከሚገኙና በደርዘን ከሚቆጠሩ አማጽያን አንዱ ነው። የኮንጎ መንግሥት ተዋጊዎችን በሰራዊቱ ውስጥ አላካተተም በሚል ኤም 23 ከረጅም ጊዜ ዝምታ በኋላ ባለፈው ዓመት መሳሪያውን እንደገና አንስቷል። ኮንጎ ጎረቤቷ ሩዋንዳ ኤም 23ን ትደግፋለች ስትል ትከሳለች። ሩዋንዳ በተደጋጋሚ ክሱን አስተባብላለች። የአሜሪካ፣ ፈረንሳይ እንዲሁም የተመድ ባለሙያዎች ግን ክሱ እውነትነት አለው ባይ ናቸው። ዩጋንዳ ሁለት ተጨማሪ የኢቦላ ክትባት አይነቶች ዛሬ ተረክባለች። የሱዳን ኢቦላ ብለው ለሚጠሩት የኢቦላ አይነት የሙከራ ክትባት ነው ተብሏል። በዩጋንዳ የኢቦላ ወረርሽኝ መግባቱ ከታወቀበት ካለፈው መስከረም ወዲህ 55 ሰዎች በተውሳኩ ሲሞቱ 142 ደግሞ መያዛቸው ታውቋል። የቪኦኤ ሀሊማ ሀቶማኒ ከስፍራው እንደዘገበችው የዓለም ጤና ድርጅት ዛሬ ያስረከበው 4000 የሚሆኑ ክትባቶችን ነው። ባለፈው ሳምንት ከአሜሪካ ተቋም የተላከ 1000 ክትባት ኡጋንዳ ደርሶ ነበር። ላለፉት 4 ሳምንታት ታዲስ በበሽታ የተያዘ ሰው የለም ተብሏል። ነገር ግን አገሪቱ ከኢቦላ ነጻ ነኝ ብላ ለማወጅ ለሚቀጥሉት 20 ቀናት መጠበቅ ይኖርባታል ተብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሴቶች ትምህርት እንዳይማሩ ባገደው የአፍጋኒስታኑ ታሊባን ላይ አሜሪካ ተጨማሪ እርምጃዎችን ለመውሰድ እያጤነች ነው ሲሉ አንድ ከፍተኛ ዲፕሎማት ተናገሩ። በአፍጋኒስታን የአሜሪካ ዲፕሎማቲክ ልዑክ ኃላፊ ኬረን ዴከር ትናንት ማምሻውን ማስጠንቀቂያውን ያስተላለፉት ታሊባን በአገሪቱ በሚገኙ የመንግስትም ሆነ የግል ዩኒቨርሲቲዎች ተጨማሪ መመሪያ እስከሚሰጥ ድረስ ሴቶች መታገዳቸውን ባሳወቀ ማግስት ነው። ዲፕሎማቷ ዴከር ቃጣር ላይ ሆነው እንደተናገሩት በዋሽንግተን የሚገኘው ዋና መስሪያ ቤታቸው የውጭ ጉዳይ ሚኒስቴር መስሪያ ቤት አሜሪካ የምትወስደውን እርምጃዎች እያጤነ ነው ብለዋል። የአሜሪካ ጦር ከ20 ዓመታት በኋላ አምና ከአፍጋኒስታን ለቆ ከወጣ በኋላ ታሊባን አገሪቱን ሲቆጣጠር አሜሪካና ሌሎች የምዕራብ አገራት ቃጣርን እንደ ዲፕሎማሲ ማዕከላቸው በመጠቀም ላይ ናቸው። በአፍጋኒስታን በወንዶች ብቻ የተዋቀረው የታሊባን አስተዳደር በሰብአዊ መብት አያያዝ በተለይም በሴቶች ላይ ያለው አያያዝ አሳሳቢ በመሆኑ ዓለም አቀፉ ማህበረሰብ ሕጋዊ እውቅና ከመስጠት ተቆጥቧል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሚያንማር ያለው ሁከት እንዲቆምና አገሪቱን በመምራት ላይ ያለው ሁንታ አንግ ሳን ሱቺን እና ፕሬዚደንት ዊን ማይንትን ጨምሮ ሁሉንም የፖለቲካ እስረኞች በአስቸኳይ እንዲለቅ ትናንት ባወጣው የውሳኔ ሐሳብ ጠይቋል። የጸጥታው ምክር ቤት በተጨማሪም በሚያንማር ያለው ሁንታ በደቡብ ምስራቅ እስያ አገሮች ማህበር የወጣውን ባለ 5 ነጥብ ስምምነት በአስቸኳይና በተጨባጭ ተግባራዊ እንዲያደርግና የህዝቡን ዲሞክራሲያዊ መሻት እንዲያከብር ጠይቋል። ከሰባ ዓመታት በኋላ በሚያንማር ጉዳይ ላይ የወጣውን የውሳኔ ሐሳብ 21 አገሮች ሲደግፉት 3 ደግሞ ድምፀ ተአቅቦ አድርገዋል። ድምፀ ተአቅቦ ያደረጉት ቻይና፣ ህንድና ሩሲያ መሆናቸው ታውቋል። ቻይናና ሩሲያ በሚያንማር ቀውስ ጉዳይ ላይ ጠንከር ያለ እርምጃ እንዳይወሰድ ሲቃወሙ ቆይተዋል። ቻይና የጸጥታው ምክር ቤት ከውሳኔ ሐሳብ ይልቅ መግለጫ ቢጤ እንዲያወጣ ትመርጥ ነበር። ሩሲያ በበኩሏ የሚያንማር ችግር እንደ ከባድ ጉዳይ በጸጥታው ምክር ቤት መታየት አይገባውም ባይ ነች። ተመድን በእንደ አውሮፓውያን አቆጣጠር 1948 በተቀላቀለችው ሚያንማር ወይም በቀድሞ ስሟ በርማ ላይ የጸጥታው ምክር ቤት ውሳኔ ሲያወጣ የትናንቱ የመጀመሪያው ነው ተብሏል። በመጨረሻም አድማጮች፣ ኢላን መስክ ትዊተርን ጠቅልለው ከያዙ ወዲህ የሚታይ ነው ባለችው ድንገተኛና የዘፈቀደ ውሳኔዎች ምክንያት የአውሮፓ ህብረት ትዊተር ላይ ቁጥጥር እንዲያደርግ ጀርመን ጠይቃለች። የጀርመን የኢኮኖሚ ሚኒስትር ስቬን ጊጎልድ ለአውሮፓ ህብረት ኮሚሽን በጻፉት ደብዳቤ ወላዋይ ያሉት የትዊተር ፖሊሲ እጅግ አሳሳቢ ነው ብለዋል። ጊጎልድ በጻፉትና በትዊተር ገጻቸውን ባጋሩት ደብዳቤ ኮሚሽኑ በአስቸኳይ ጉዳዩን ገምግሞ በህብረቱ የዲጂታል ገበያ ደንብ መሰረት ትዊተር ጌትኪፐር የተሰኘው መደብ ውስጥ እንዲገባና ቁጥጥር እንዲደረግበት እንዲወስን ጠይቀዋል። በህብረቱ ደንብ መሰረት ጌትኪፐር መደብ ውስጥ ያሉ ኩባንያዎች የተለየ ቁጥጥር ይደረግባቸዋል። የአውሮፓ ህብረት የገበያ ውድድርንና የመናገር ነጻነትን ለመጠበቅ የሚችለውን ሁሉ ማድረግ አለበት ብለዋል ሚኒስትሩ በደብዳቤያቸው። ኢላን መስክ ትዊተርን በተቆጣጠሩባቸው ባለፉት 8 ሳምንታት ከፍተኛ ቁጥር ያላቸው ሰራተኞች ሲሰናበቱ፣ የታገዱ ገጾች ሲከፈቱ፣ ስለ እርሳቸው የሚጽፉ ጋዜጠኞችን ገጽ ደግሞ አግደዋል። መስክ ትዊተርን ከያዙ በኋላ ዘረኛና ጥላቻን የሚያንጸባርቁ ጽሑፎችም እየጨመሩ ነው ተብሏል። አድማጮች፣ ለምሽቱ የያዝኩት ዜና በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችሁ እንድትቆዩ ጋብዛለሁ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ታህሳስ 13 2015 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ የአብይ ርዕስ ዘገባችን እንለፍ። በቀዳሚ ዘገባችን ወደ ኬንያ ወደ ተደረገ ስምምነት ነው የምናልፈው። የኢትዮጵያ መንግስትና ህወሓት በቅርቡ የደረሱበትን የሰላም ስምምነት ተግባራዊነት የሚያረጋግጥ እና ከተከታተለው የሚገመግምና የሚከታተለው የአፍሪካ ህብረት ቡድን በሚቀጥሉት ጥቂት ሳምንታት ውስጥ መቀሌ እንደሚገባ የአፍሪካ ህብረት አደራዳሪዎች ቡድን ጠቆመ። በጥቂት ቀናት ውስጥ ነው ወደ መቀሌ እንደሚገባ የተገለጸው። የኢትዮጵያ መንግስትና የህወሓት ወታደራዊ አመራሮች ለሁለተኛ ዙር ዛሬና ለሁለት ቀናት በናይሮቢ ያደረጉትን ውይይት ማጠናቀቃቸውን ተከትሎ መግለጫ የሰጡት የአደራዳሪ ቡድን አባል የቀድሞ የኬንያ ፕሬዚዳንት ኡሁሩ ኬንያታ ቡድኑ በሚቀጥሉ ጥቂት ቀናት ወደ መቀሌ እንደሚገባ ጠቁመዋል። የሰላም ስምምነቱን ተግባራዊነት የሚከታተለው የአፍሪካ ህብረት ቡድን ሙሉ ተደራሽነት እንዲኖረውም ስምምነት መደረሱም ተገልጿል። ኬኔዲ አባተ ዝርዝር አለው።
የኢትዮጵያ መከላከያ ሰራዊትና የትግራይ ተዋጊዎች ከፍተኛ ወታደራዊ አመራሮች ከትናንት ረቡዕ 13 2015 ዓ.ም ጀምሮ በግጭት ማቆም ስምምነቱ አተገባበር ዙሪያ ለሁለት ቀናት በናይሮቢ ያደረጉት ውይይት ባለፈው ህዳር መጀመሪያ ላይ ያካሄዱት ውይይት ተከታይ ነው። ይህ ውይይት መጠናቀቁን በማስመልከት በተሰጠው መግለጫ ላይ የሁለቱ ወገኖች ወታደራዊ አዛዦች ባይገኙም በስምምነቱ ተደረሱባቸው የተባሉ ነጥቦች በአደራዳሪዎች በኩል ተብራርተዋል። የአሁን ውይይት በተለይ የሰላም ስምምነቱ አፈጻጸም ላይ ያተኮረ መሆኑን የጠቀሱት የአድራዳሪ ቡድኑ አባልና የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ ነገሮች በጥሩ ሁኔታ እየተጓዙ መሆኑንም አስረድተዋል።
We are indeed making tremendous progress.
በሰላም ሂደቱ ከፍተኛ መሻሻል ስናሳይ ቆይተናል። ዛሬም ደግሞ ሁለቱ ወገኖች በትግራይ ያለውን ሁኔታ ወደ መደበኛ እንቅስቃሴ የሚመልሱና ለኢትዮጵያ ሰላምን የሚያመጡ ተከታታይ እርምጃዎችን ለመውሰድና የተለያዩ ተግባራትን ለመፈጸም የተስማሙበት ተጨማሪ ቀን ነው። እንደምትመለከቱት የሁለቱ ወገኖች ተወካዮች እዚህ መድረክ ላይ የሉም። ባለፉት ሁለት ቀናት ሲደራደሩ ቆይተዋል። ነገር ግን ሁለቱ ወገኖች ሊሰጡ የሚገባው እውነተኛው መግለጫ በሚቀጥሉት ጥቂት ቀናት የሰላም ስምምነቱን አተገባበር ለመከታተልና ለመገምገም መቀሌ ስንገኝ የሚሰጡት መሆኑን ተስማምተናል ነው ያሉት። ኡሁሩ ኬንያታ በዚሁ መግለጫ ላይ ከጋዜጠኞች ለተነሱላቸው ጥያቄዎችም ምላሽ ሰጥተዋል። የኤርትራ ወታደሮች አሁንም በአካባቢው መኖራቸው በሰላም ስምምነቱ ላይ አሉታዊ ተጽዕኖ እያሳደረ ነው በሚል ለተነሳላቸው ጥያቄ የስምምነቱን አንቀጾች በመጥቀስ ነው የመለሱት።
I think the answer to that is quite straightforward. Part of the agreement that was signed by the senior commanders when they came to Nairobi last time.
የዚህን ጥያቄ ምላሽ የሁለቱ ፓርቲዎች ወታደራዊ አመራሮች ባለፈው በናይሮቢ ወደ ፈረሙት ስምምነት ወስዳለው። ስምምነቱ ከትግራይ ክልል ሁሉም የውጭ ኃይሎች መውጣት እንዳለባቸው ይደነግጋል። ስለዚህ ይህ ሆነ ያ ሆነ ማለት ሳይያስፈልግ ሁሉም ኃይሎች ከክልሉ ይወጣሉ በሚል ስምምነት ተደርሷል። ስለዚህ ይህ የተጠቀሰው ነታ ነው ብለዋል። ከእርዳታ አቅርቦትና ከመሰረታዊ አገልግሎቶች መጀመር ጋር በተያያዘ የስምምነቱ አተገባበር የሚገኝበትን ደረጃ በተመለከተም ተጠይቀው ምላሽ ሰጥተዋል።
Humanitarian access, resumption of services, resumption of water, banking, telephones, all these were part of the discussion.
የሰብአዊ ድጋፍ ተደራሽነት፣ የአገልግሎቶች መጀመር፣ ውሃ፣ ባንክ እና ስልክ ሁሉም የውይይቱ አካል ነበሩ። አሁን እነዚህ ጉዳዮች እንዴት መጣራትና ክትትል ሊደረግባቸው ይገባል የሚለው ነው ነጥባችን። የሰላም ስምምነቱን ተግባራዊነት ለሚገመግመውና ለሚከታተለው የአፍሪካ ህብረት ሙሉ ተደራሽነት ለመስጠትና ሁሉም ስምምነቶች መተግበራቸውን 360 ዲግሪ እይታ ኖሮት እንዲከታተል ተስማምተዋል። ስለዚህ ሙሉ ቁርጠኝነት ስላለና እኛም ስለምንከታተል ከነዚህ ችግሮች የተወሰኑት እንደሚፈቱ ሙሉ እምነት አለኝ ነው ያሉት። ዛሬ በተጠናቀቀው የናይሮቢ ውይይት የትጥቅ ማስፈታት ሂደትን ጨምሮ የተለያዩ የሰላም ስምምነቱ ነጥቦች መዳሰሳቸውን መግለጫውን ያነበቡት በአፍሪካ ህብረት የግጭት አስተዳደር ዳይሬክተር አልሃጂ ሳርጅባ ገልጸዋል። የአፍሪካ ህብረት ኮሚሽን ሁለቱም ወገኖች በኢትዮጵያ ሰላም ጸጥታና ደህንነትን ለማስፈን የሚያደርጉትን ጥረት እንዲቀጥሉ ማበረታታቱም ነው በመግለጫው የተጠቀሰው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የሐሙስ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችን ነው የሰማችሁት። ለዕለቱ የያዝነው የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በትንታኔው መጽሔት ዝግጅታችን ወደ ያዝነው ተከታዩ ዘገባ ስናልፍ ለአስር ቀናት የሚቆይ የኩፍኝ ዘመቻ ዛሬ በአገር አቀፍ ደረጃ ተጀምሯል። የኩፍኝ መከላከያ ክትባት ዘመቻው ከዘጠኝ ወር እስከ አምስት ዓመት ለሆኑ ህጻናት በሁሉም ጤና ጣቢያዎችና ጊዜያዊ ጣቢያዎች እንደሚሰጥ የአዲስ አበባ ጤና ቢሮ አስታውቋል። የተቀናጀ የኩፍኝ መከላከያ ክትባት ዘመቻና የህጻናት የእናቶች ጤና አገልግሎት እንዲሁም ከዚህ ቀደም የኮቪድ-19 ክትባት ላልወሰዱ ሰዎች እንደሚሰጥ የቢሮ ኃላፊ ዶክተር ዮሐንስ ጫላ ዛሬ በሰጡት መግለጫ አስታውቀዋል። ፀሐይ ዳምጠው ዝርዝር አላት።
በሀገሪቱ በተለያዩ አካባቢዎች የኩፍኝ በሽታ በህጻናት ላይ መታየት መጀመሩን ተከትሎ የኢትዮጵያ ጤና ሚኒስቴር ዛሬ በዘመቻ መልክ የመከላከያ ክትባቱን ማስጀመሩን በማህበራዊ ትስስር ገጹ አስታውቋል። የአዲስ አበባ ጤና ቢሮ በኩሉ በከተማው በተለያዩ ክፍለ ከተሞች ይህ በሽታ መከሰቱን ገልጾ የመከላከያ ክትባቱን ለሚቀጥሉት 10 ቀናት ለመስጠት ዛሬ ጀምሯል ሲሉ የቢሮው ኃላፊ ዶክተር ዮሐንስ ጫላ ተናግረዋል።
ከበሽታው ከፍተኛ የመተላለፍና በወረርሽኝ መልክ የመከሰት ባህሪ የተነሳ በብዙ ክልሎች እንዲሁም በአዲስ አበባ የተለያዩ ክፍለ ከተሞች በወረርሽኝ መልክ እየተከሰተ በመሆኑ ጤና ሚኒስቴር እድሜያቸው ከ9 ወር እስከ 5 ዓመት የሆኑ ህጻናትን በሙሉ ከዚህ በፊት ቢከተቡም ባይከተቡም በዘመቻ መልክ የሚሰጠውን ተጨማሪ ክትባት እንዲወስዱ ዝግጁነቱን አጠናቋል። በዚሁ መሰረት የአዲስ አበባ ከተማ አስተዳደር ጤና ቢሮ የተቀናጀ የኩፍኝ መከላከያ ክትባት ለ520,000 እድሜያቸው ከ9 ወር እስከ 5 ዓመት ለሆናቸው ህጻናት በጤና ጣቢያዎችና በጊዜያዊ በተመረጡ የክትባት ጣቢያዎች ለመስጠት ታቅዷል።
ክትባቱን ለሁሉም የህብረተሰብ ክፍል ተደራሽ ለማድረግ የጤናው ቢሮ በጎዳና ላይ የሚኖሩ ህጻናትን ጨምሮ በየአካባቢው የሚገኙ ህጻናት፣ በትምህርት ቤት ያሉ፣ እድሜያቸው ከ9 ወር እስከ 5 ዓመት ያሉ ህጻናት በሽታውን ለመከላከል ክትባቱን መውሰድ አለባቸው ሲሉ ዶክተር ዮሐንስ አሳስበዋል። በዚህ በተቀናጀ የኩፍኝ ክትባት ዘመቻ ሌሎች የእናቶችና ህጻናት ጤና አገልግሎት እንዲሁም የኮቪድ ክትባት አገልግሎት ተካቷል ሲሉ ዶክተር ዮሐንስ ገልጸዋል።
እንዲሁም የመደበኛ ክትባት ያልጀመሩና ጀምሮ ያቋረጡ ልየታና መከተብ፣ በህፃናት ላይ ሊታዩ የሚችሉ የምግብ እጥረቶች ልየታና ሪፈራል፣ ለ550,000 ለሚሆኑ ህፃናት የቫይታሚን ኤ እንክብል ልደላ፣ ለ368,000 ለሚሆኑ ህፃናት የአንጀት ትላትል መድኃኒት እንክብል ልደላ፣ ከወሊድ ጋር የተገናኘ የፊስቱላ ችግር ያለባቸው ሴቶች ልየታና ሪፈራል፣ ሲወለዱ ቆልማማ እግር ያለባቸው ህጻናት ልየታና ሪፈራል ይሰጣል። ከዚህ በተጨማሪ የኮቪድ-19 በሽታ መከላከያ ክትባት በሁሉም ጤና ጣቢያዎችና ለዚህ የዘመቻ ስራ ብቻ በተቋቋሙ ጊዜያዊ የክትባት ጣቢያዎች ከዚህ በፊት ያልተከተቡና ተጨማሪ ክትባት መውሰድ ያለባቸው የህብረተሰብ ክፍሎች ተጨማሪ ማጠናከሪያ ወይም ቡስተር ዶዝ ክትባት ይወስዳሉ።
ባለፉት 3 ዓመታት ኮቪድ መከሰቱን ተከትሎ ወረርሽኙን ለመከላከል የሁሉንም ትኩረት በመውሰዱ በተላላፊና ተላላፊ ባልሆኑ በሽታዎች ላይ ያሳደረው ተጽዕኖ አለ ወይ ተብሎ ለተጠየቁት ዶክተር ዮሐንስ ተከታዩ መልሰዋል።
እንግዲህ ኮቪድ ያደረሰው ተጽዕኖ በዚህ በተላላፊና ተላላፊ ባልሆኑ በሽታዎች በጣም ትልቅ ተጽዕኖ ነው። ምክንያቱም ጤና ተቋማቶቹ የሚሰጡትን አገልግሎት ብቻ አይደለም። እንግዲህ በኮቪድ በዚህ 2 ዓመት ውስጥ በጽኑ ሲታመሙ የነበሩት ታካሚዎችን ከዚህ በፊት ለዚሁ ለሌላ አገልግሎት የምናውላባቸውን ቦታዎች ነበር ለዚህ ዴዲኬት እያደረግን ስንሰራ የነበረው። እንግዲህ ጥሩ አቅምም አምጥቶልናል። እንግዲህ እንደ ተግዳሮት ብቻ ሳይሆን ብዙም ኦፖርቹኒቲ አምጥቶልናል። ምክንያቱም ኮቪድ ሲመጣ እንደ ከተማም እንደ ሀገርም የጽኑ ህሙማን ማገገሚያ የነበሩን የአይሲዩ ክፍሎችና ማሽኖች፣ የመተንፈሻ ማሽኖች በጣም ውስን ነበር። አሁን ከ3-4 እጥፍ በላይ ማሳደግ ችለናል። በርካታ ዜጎችን አሳጥቶናል። ብዙም በጀትና ብርም ወጥቶበታል። ነገር ግን ከዛ ጋር ተያይዞ ያለንንም የጤና ስርዓት እንድንፈትሽበት አድርጎናል። ምን አይነት የጤና ስርዓት ሬዚሊየንት የጤና ስርዓት እንዳለን እንደዚህ አይነት ዓለም አቀፍ እንግዲህ በርካታ ያደጉ ሀገራትንም ምን ያህል ጫና እንዳመጣባቸውና ምን ያህል ክራይሲስ እንዳደረሰ የምናውቀው ነው። ስለዚህ እኛንም በጣም ብዙ ነገሮች የሰው ህይወት አጥፍቶብናል። ቅድም በተባሉት ተላላፊም ባልሆኑ ሕክምና አገልግሎቶች ላይም ተጽዕኖ አድርጎብናል። ነገር ግን ከዛ ጋር ይዞልን የመጣም ብዙ ኦፖርቹኒቲዎች እንዳለ ታሳቢ ማድረግ ያስፈልጋል።
በአዲስ አበባ ዛሬ የተጀመረው የኩፍኝ በሽታ መከላከያ ክትባት እስከ ታህሳስ 23 2015 እንደሚቀጥል ከጤና ቢሮ የተገኘው መረጃ ያመለክታል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ ዝግጅታችንን ነው። አንድ ዘገባ በመጠባበቅ ላይ ነበርን። ቀደም ሲል በመግቢያችን ላይ ያስተዋወቅ ነው ሁከት ተከስቶባቸው የነበሩ የአዲስ አበባ ከተማ ትምህርት ቤቶች መከፈታቸውን የሕዝብ እንባ ጠባቂ ተቋም ገልጿል የሚል ዘገባ ነው። እየተሰናዳ ነው፣ እንደደረሰን የምናቀርብ ይሆናል። እንግዲህ ከዛ በፊት ወደ በመጽሔት ዝግጅት ወደ ያዝ ነው ወደ ሌላኛው ዘገባችን ነው የምንሻገረው። በዚህ ዘገባችን ወደ ሜክሲኮ ድንበር ነው የምናልፈው። ለዚህ ነው ጠቆም ለማድረግ የሞከርኩት። ወደ ኢትዮጵያ ጉዳይ ተመልሰን እንመጣለን። እስከዚያው የዩናይትድ ስቴትስ ከሜክሲኮ ጋር በሚያዋስናት የድንበርና በሌሎችም የድንበር ኬላዎች ላይ በሺዎች የሚቆጠሩ ፍልሰተኞች ተኮልኩለው ኮቪድ-19 ተያይዞ ስራ ላይ በዋለው ገደብ ጠቅላይ ፍርድ ቤት የሚሰጠውን ውሳኔ ሲጠባበቁ ውለዋል። ፍልሰተኞቹ ጥገኝነት እንዲሰጣቸው ለማመልከት በትራምፕ አስተዳደር ዘመን ከኮቪድ-19 ወረርሽኝ ጋር ተያይዞ ስራ ላይ በዋለው የድንበር ቁጥጥር ደንብ ጠቅላይ ፍርድ ቤቱ ውሳኔ ይሰጥ እንደሆነ በመከታተል ላይ ናቸው። ዘገባውን ያደረሰን አሶሺየትድ ፕሬስ ነው። ቁንጅታየ እንደሚከተለው ታቀርበዋለች።
ሁዋሬዝ እና ኤልፓሶ ድንበር ላይ የቴክሳስ ብሔራዊ ዘብ በፊት ፍልሰተኞች ይገቡበት የነበረውን ማቋረጫ ስለዘጋው አንዳንዶቹ በመደበኛው ኬላ በኩል ለማለፍ ሞክረዋል። የተያዝን እንደሆነ በሌላ ድንበር በኩል ይመልሱናል በማለት ድንበሩን ማቋረጡን ፈርተው ያመነቱም አሉ። የ36 ዓመቷ ቬኔዙዌላዊት መምህርት ሁለት ልጆቿን አገሯ ትታ እንደደረሰች ትናገራለች። እንደ እርሷ በሜክሲኮ በኩል ወሰኑ ላይ የተሰለፉ በሺዎች የሚቆጠሩ አሉ። ብርዱም እየከበደ መጥቷል። በየካምፑ ተጠልለው ነው ያሉት።
እጃቸውን ሲሰጡ ይመልሷቸዋል። ደግሞ ሩቅ ነው የሚወስዷቸው። እኔም ይሄው ነገር ያጋጥመኛል ብዬ ፈርቼ ነበር። ግን እጄን እሰጣለሁ፣ ይቀበሉኛል ብዬ በጣም እተማመናለሁ።
ሬኖዛ የሚባለው ካምፕ ላይ የተኮለኮሉት ፍልሰተኞች ግራ ገብቷቸዋል። ስለ ዩናይትድ ስቴትስ ፖሊሲ የሚሰሙትንም ይጠራጠራሉ። የሄይቲ እንዲሁም የማዕከላዊ አሜሪካ ሀገሮች ሰዎች ያሉባቸው ሩሲያውያንም አሉ። ድንበሩን ሊያቋርጡ ሲሞክሩ የተያዙት ከኮቪድ-19 ወረርሽኝ ጋር ተያይዞ ስራ ላይ በዋለው ታይትል 42 በሚባለው ደንብ መሰረት ወደ ሜክሲኮ ቲዋና ተባረዋል። የ25 ዓመቷ ቬኔዙዌላዊት ኬርሊያኒ ሄርናንዴዝ ስጋቷን እንዲህ ስትል ትገልጻለች።
ኪውዳድ ሁዋሬዝ የገባሁት ቅዳሜ ዕለት ነው። ሁሉም ነገር ሰላም ነው፣ ምንም ነገር የለም። እጃቸውን የሚሰጡ ሰዎች ነበሩ፣ እኔ ግን አልፈለግኩም። ወደ ቲዋና እንዳይመልሱኝ ይፈራለሁ፣ ምክንያቱም ብዙ ሰው ወደ ቲዋና ነው የሚልኩት።
የደንቡ ቀነ ገደብ ትናንት ረቡዕ አብቅቷል። ወደ ወግ አጥባቂ የሚያዘነብሉ ክፍለ ግዛቶች ታዲያ ጠቅላይ ፍርድ ቤቱ ደንቡን እንዳለ እንዲያቆየው ጠይቀዋል። የባይደን አስተዳደር ገደቡ እንዲነሳ ጠቅላይ ፍርድ ቤቱን ጠይቋል። ነገር ግን ቢያንስ የፊታችን እሁድ የሚውለው የፈረንጆች ገና በዓል ከማለፉ በፊት እንዳያደርገው አሳስቧል። ፍርድ ቤቱ መቼ ውሳኔውን እንደሚሰጥ ግን አልታወቀም። ሚጌል ፓራዳም ቬኔዙዌላዊ ነው። እንደገባን ይዘው መለሱን ብሏል።
ከአንድ ሳምንት ገደማ በፊት ድንበሩን ልናቋርጥ ሞከርንና እጃችንን ሰጠን። በቃ እንደገባን ሁሉ ነገር ተበላሸብን። መዘገቡንና ከዚያ በኋላ በቲዋና በኩል ወስደው መለሱን።
ወደ ወግ አጥባቂ አቋም የሚያዘነብሉት ክፍለ ግዛቶች ፍልሰተኞች በብዛት የሚጎርፉ ከሆነ በሕዝብ አገልግሎት ላይ ከባድ ጫና ይፈጠራል፣ ፌዴራል መንግስቱ የሚመጣውን ችግር የሚፈታበት እቅድም የለውም ብለው ለጠቅላይ ፍርድ ቤቱ አቤቱታ አቅርበዋል። ለስደተኞች መብት የሚሟገቱ በበኩላቸው ደንቡ ጭቆና ሸሽተው ለሚሰደዱ የውጭ ሀገር ሰዎችን በሚመለከት ዩናይትድ ስቴትስ በሀገር ውስጥና በዓለም አቀፍ ሕግ ያለባትን ግዴታ የሚጥስ ነው በማለት ይከራከራሉ። የኮቪድ-19 ህሙማን ሕክምናም ስለተሻሻለ ደንቡ ጊዜ አልፎበታል ብለው ይሟገታሉ። ዋይት ሀውስ እንዳለው ከሜክሲኮ ጋር በሚያዋስነው ወሰን ላይ 23,000 የድንበር ጥበቃ አባላት አሉ። ተጨማሪ የድንበር ቁጥጥርና የምዝገባ ሰራተኞችን መድበናል ብሏል ዋይት ሀውስ። የድንበር ቅኝት ስራውንም እንዳጠናከረ ተናግሯል። ጠቅላይ ፍርድ ቤቱ እስከ ነገ አርብ ባለው ጊዜ ውሳኔው ላይ ቢደርስ እንኳን አስተዳደሩ ደንቡ እስከሚቀጥለው ማክሰኞ ስራ ላይ ውሎ እንዲቀጥል ነው የሚፈልገው። የፍርድ ቤቱ ውሳኔ የተጠበቀ ባለበት በአሁኑ ወቅት ታዲያ ከድንበሩ ወዲህና ወዲያ ባሉት ማህበረሰቦች ላይ ጫናው እየበረታ ነው።
ወደ ተከታዩ ዘገባችን ስናልፍ ወደ ዩክሬን ነው የምንወስዳችሁ። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ለዩናይትድ ስቴትስ ምክር ቤት አባላት ንግግር አሰምተዋል። አገራቸው ዩክሬን የሩሲያ ወረራ ለመመከት በመታደርገው ጦርነት ከፍተኛ ዓለም አቀፍ አጋራቸው የሆነችው ዩናይትድ ስቴትስ የምታደርገውን ወታደራዊና ኢኮኖሚያዊ እርዳታ ለማስቀጠል በትላንትና ረቡዕ ጉብኝታቸው ከፕሬዝዳንት ባይደን ጋር ተገናኝተዋል። የዋይት ሀውስ ዘጋቢያችን ፓትሲ ውዳስኳራ ያጠናቀረችው ዘገባ ነው። ደረጀ ደስታ እንደሚከተለው ይዞታል።
ፕሬዚደንት ጆ ባይደን ለሩሲያው ፕሬዚደንት ቭላድሚር ፑቲን ዩናይትድ ስቴትስ እስከ ተፈለገው ጊዜ ድረስ ከዩክሬን ጎን መቆሟን ለማሳየት ድንገተኛ ጉብኝት ለማድረግ ዋሽንግተን የተገኙትን የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪን ትላንት ረቡዕ በነጩ ቤተ መንግስት ተቀብለዋል።
እሱ ክረምቱን እንደ ጦር መሳሪያ ሊጠቀምበት እየሞከረ ነው። ነገር ግን የዩክሬን ህዝብ ዓለምን ማነሳሳቱን ቀጥሏል። ይህም የምናገረው ከልቤ ነው። እኛን ማነሳሳት ብቻ ሳይሆን በድፍረታቸውና የመቋቋም ጽናታቸው የወደፊቱን ችግር ለመፍታት የመረጡት መንገድ ዓለምን አነሳስቷል።
ዘለንስኪ ፕሬዚደንት ባይደንን ያመሰገኑ ሲሆን ዩናይትድ ስቴትስ ለዩክሬን ያበረከተችው ሮኬት አስወንጫፊ ሄማርስ መሳሪያዎች ካፒቴን የሆነውን ዩክሬናዊ ወታደር ባለመስቀሉን የጀግንነት ሜዳይ ለፕሬዚደንት ባይደን አበርክተው የሚከተለውን ተናግረዋል።
በጣም ደፋር ናቸው። ስለሆነም በጣም ደፋር ለሆነ ፕሬዚደንት ስጡት አሉ። እናም ያንን ባለመስቀሉን ወታደራዊ ሜዳይ ለክብሮ ሊሰጠው ፈልጋሉ።
ዘለንስኪ ዩናይትድ ስቴትስን ምድር ሲረግጡ ሩሲያ ዩክሬንን ከወረረችበት ካለፈው መጋቢት ጀምሮ የመጀመሪያቸው የውጭ ጉብኝታቸው ነው። ዩናይትድ ስቴትስ 1.85 ቢሊዮን ዶላር ተጨማሪ የደህንነት እርዳታ ለዩክሬን ሰጥታለች። ይህ የሩሲያ ሚሳይሎችን መከላከል የሚያስችሉ የፓትሪዮት ዲፌንስ ሲስተም የተሰኘውን መሳሪያ የሚጨምር መሆኑን ተነግሯል። ሞስኮ እርምጃውን ጠባጫሪነት ነው ብላለች። ትናንት ረቡዕ የሩሲያው ፕሬዝደንት ፑቲን ጦርነቱን አስመልክቶ የሚወቀሱበት አንዳች ነገር አለመኖሩን ተናግረዋል።
በተቃራኒው ግን ይህ ሁልጊዜም ለሩሲያ መበታተን የሚተጉ የሌሎች አገሮች የሶስተኛ አገሮች ፖሊሲ ውጤት ነው።
ሁለቱንም የዩናይትድ ስቴትስ ምክር ቤቶች በጋራ ንግግር ያደረጉት ዘለንስኪ ለዩክሬን አስቸኳይ ጊዜ እርዳታ የሚውል ሌላ ተጨማሪ 45 ቢሊዮን ዶላር ላይ እየተከራከሩ ለሚገኙት የምክር ቤት አባላት ተማጽኗቸውን አቅርበዋል። ይህ እርዳታ እስካሁን አሜሪካ ለዩክሬን የሰጠችውን ጠቅላላ እርዳታ ከ100 ቢሊዮን ዶላር በላይ እንደሚያደርሰው ተነግረዋል። እንዲህ አሉ ዘለንስኪ።
Your money is not charity. It's an investment.
ገንዘብህ የበጎ አድራጎት መጽዋት አይደለም። ኃላፊነት በተሞላበት መንገድ የምንይዘው ለዓለም አቀፍ ደህንነትና ዲሞክራሲ የሚደረግ ኢንቨስትመንት ነው።
በቅርቡ የቺካጎ ምክር ቤት ያወጣው የህዝብ አስተያየት ድምፅ እንደሚያመለክተው 65% የሚሆኑ አሜሪካውያን ዩናይትድ ስቴትስ ለዩክሬን የምትሰጠውን እርዳታ እንድትቀጥል የሚደግፉ ሲሆን ዩናይትድ ስቴትስ እስከተፈለገው ጊዜ ድረስ እርዳታውን መስጠቷን መቀጠል አለባት በሚሉትና የለም ኪቭ በተቻለው ፍጥነት ሰላም የምታፈላልግበትን መንገድ ዋሽንግተን ማሳሰብ አለባት በሚሉት መካከል የተከፈሉ መሆናቸው ተነግረዋል።
የተከበራችሁ አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። የአዲስ አበባ ትምህርት ቤቶችን በሚመለከት ስናስተዋወቃችሁ የቆየነውን ዘገባ በነገው ምሽት እናስደምጣችኋለን። ለዛሬ አልደረሰልንም። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ እንዲሁም በአት ቪኦኤ አማሪክ ፌስቡክ ገጻችን መከታተል ትችላላችሁ። እንደው ዝግጅቶቻችንን አዳምጣችሁ ተከታትላችሁ አስተያየቶች ካሏችሁ አስተያየቶቻችሁን ወደኛ ለማድረስ የታገኙናላችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አሁን የስቱዲዮ ሰዓታችን ከምሽቱ 3:30 ወይም ከ31 ይላል። ወደ ሁለተኛው አጋማሽ ዝግጅታችን ነው የምናልፈው። ወደ አዲስ አበባ ነው የምንመልሳችሁ። ኤችአይቪ ኤድስን ለመከላከልና ለመቆጣጠር ኢትዮጵያ ባለፉት 19 ዓመታት ያህል የተከናወነው ስራ ከፍተኛ ውጤት ማስገኘቱን የኢትዮጵያ የፔፕፋር ስራ አስተባባሪ አስታወቁ። ኤችአይቪ ኤድስን በመቆጣጠር በኩል የተገኘው መልካም ውጤት ዘላቂነትን ለማረጋገጥ ግን በትኩረትና በብርቱ መስራት እንደሚጠይቅም እንደሚያስፈልግም የኢትዮጵያ የፔፕፋር አስተባባሪዋ ዶክተር ኤሚ ሩዋሩንጋ አሳስበዋል። መለስካቸው አምሃ ጋዜጣዊ መግለጫን ተከታትሎ እንደሚከተለው ይዞታል።
ዩኤስ ፕሬዚደንትስ ኢመርጀንሲ ፕላን ፎር ኤድስ ሪሊፍ ፔፕፋር ኤድስን ለመከላከል የዩናይትድ ስቴትስ ፕሬዚደንት አስቸኳይ ቅድ ብንለው ይሆናል በአንድ ዓመት ዘግይቶ በኢትዮጵያ የተጀመረ ሲሆን ዛሬ ኤች አይቪ ኤድስን በመመከትና በመቆጣጠር በኩል የተደረሰበት ደረጃ ከፍተኛ መሆኑን በኢትዮጵያ የፔፕፋር ጽህፈት ቤት አስተባባሪ ዶክተር ኤሚ ሩራንጓ ተናግረዋል። ባለፉት 2-10 ዓመቶች ያህል ይህ መርሃ ግብር በኢትዮጵያ ውስጥ ብቻ ወደ 3 ቢሊዮን ዶላር ያህል ወጥቶበታል። በኢትዮጵያ የዘመን አቆጣጠር ከ1997 ዓ ም ጀምሮ ሕፃናትን በመጨመር ከ456,348 በላይ ወንዶችና ሴቶች የጸረ ኤድስ መድኃኒት በመስጠት ሕይወታቸውን ታድጓል። ካለፈው መስከረም ወር ጀምሮ ወደ 2,477,901 ለሚጠጉ ሰዎች የምርመራና የማማከር አገልግሎት እንዲያገኙ አድርጓል። እየተገባደደ በሚገኘው የአውሮፓውያን ዘመን አቆጣጠር 385,443 እጓለማውታን ወይንም ወላጆቻቸውን ላጡ ሕፃናትና ለጉዳት ተጋላጭ ሕፃናት እንዲሁም እነሱን ለሚንከባከቡ ሰዎች ከፍ ያለ ድጋፍ ሰጥቷል። ባጭሩ ዶክተር ኤሚ ሩራንጓ የመርሃ ግብሩን የ2-10 ዓመቶች ክንውን እንዲህ ገልጸውታል።
PEPFAR started in Ethiopia since 2004, so almost 2 decades.
PEPFAR በኢትዮጵያ የተጀመረው ከ2004 አንስቶ ነው። እናም ወደ 2-10 ዓመታት ተጠግቶታል ማለት ነው። ያከናወነው ስራ በእጅጉ አመርቂ ነው። መርሃ ግብሩ በ2004 ዓመተ ምህረት ሲጀመር ኤችአይቪ በደማቸው የሚገኙ ሰዎች ብዛት 7% ይሆን ነበር። ከ2-10 ዓመታት በኋላ ቁጥሩ ከ1% በታች ወርዷል። ይህም በጣም ትልቅ ምርታ ነው። ለዚህ የጤና ሚኒስቴር አመራር ሊመሰገን ይገባዋል። ተቀራርበን እንሰራለን። የጤና ሚኒስቴር፣ የዩኤስ መንግስት፣ የተለያዩ አካላትና ሌሎች ለጋሽ ድርጅቶችም በአንድ ላይ ሆነን ለኢትዮጵያ አውድ በሚበጅ መንገድ እየሰራን እንገኛለን።
በ1970ዎቹ ሁለተኛ አጋማሽ የመጨረሻዎቹ ዓመታት በኢትዮጵያ እየተስፋፋ የነበረውና የብዙዎቹን ሕይወት የቀጠፈውን ኤድስ ለመመከትና ለመቆጣጠር ከፍ ያለ ትግል ጠይቋል። በፈተና ውስጥ ጽናትና ብልሃት ይገኛልና የኢትዮጵያ መንግሥት የጤና ጥበቃ ሚኒስቴር በኃላፊነት ስሜት ይህን ችግር ለመቋቋም የመሪነት ብቃት አሳይቷል ይላሉ በኢትዮጵያ የፔፕፋር ኃላፊ ዶክተር ኤሚ ሩራንጓ። እንዲያውም በእነዚህ ዓመታት የተሠሩ ሥራዎች ውጤትና ትሩፋት የፔፕፋር መርሃ ግብርን አልፎ ይሄዳል ይላሉ።
PEPFAR has been working with the government to set the system and that's really helped with the sustainability piece.
ፔፕፋር ከመንግስት ጋር አብሮ የሰራው የጤና አገልግሎት ስርዓቱን ለማደራጀት ነው። ያም ነው ለዘላቂነቱ መሰረት የሆነው። ከጠንካራ ጤና አገልግሎት ስርዓት፣ ፍትሃዊ መዋቅር፣ ምርመራዎችን ከማካሄድ ከላብራቶሪ ስርዓት ጋር በጥሩ ስልጠና እውቀትና ክህሎት ካለውና በብቃት ስራውን ከሚያከናውነው የሰው ኃይል ጋር የተገኙት ውጤቶች የፔፕፋርን መርሃ ግብር ማሟላት ብቻ ሳይሆን ከዚያም ባሻገር ዘላቂነት ያላቸው እንደሚሆኑ በጣም እርግጠኞች ነን።
በኢትዮጵያ የፔፕፋርን መርሃ ግብር በባለቤትነት የሚመራው የኢትዮጵያ መንግስት መሆኑን የሚናገሩት ኤሚ ከአሜሪካ ሕዝብ የሚለገሰውን ገንዘብ በተቀላጠፈና በስኬታማ አሰራር በጥቅም ላይ እንደዋለ ለቪኦኤ አረጋግጠዋል። ይሁንና አሁንም ሊሻሻሉ የሚገባቸው አሰራሮች እንዳሉም ጠቁመዋል።
Government of Ethiopia has been really on the forefront and contributing to this fight.
ይህ በሽታ በመመከት ትግሉ የኢትዮጵያ መንግስት ግንባር ቀደም እንደነበር አያጠራጥርም። ይሁንና ዛሬም መሻሻል የሚገባቸው አሰራሮች አሉ። የተለያዩ አገልግሎቶችን በማግኘት ረገድ የሚታዩ እኩልነቶች በሚሰጡ አገልግሎቶች ላይ አሉታዊ ተጽዕኖ እያሳረፈ ነው። ከነዚህ አንዱ ለህፃናት መሰጠት በሚገባው ትኩረት ላይ የሚያነጣጥር ሊሆን ይችላል። ምክንያቱም ህፃናቱ የሚሰጣቸው አገልግሎት ጉድለቱ በጉልህ እየታየ ነው። አዋቂዎች እንክብካቤ እያገኙና ጤናማ ህይወትን እየመሩ ሲሆን ከኤችአይቪ ጋር የሚኖሩ ህጻናት ላይ የሚታየው የሞት መጠን ግን አሁንም ከፍተኛ ነው። እናም ልብ ልንላቸው ከሚገቡና ከምንማርባቸው ድርጊቶቻችን መካከል አንዱ ሆኖ ለወደፊቱ ጉዟችን ትኩረት የምንሰጠው ይሆናል።
እንደ ዶክተር ኤሚ ሩራንጓ አባባል በሰው ልጆች ጥረት የተገኙ መልካም የሥራ ውጤቶችም ሆኑ የተፈጥሮ ጸጋዎች ለዝንተ ዓለም ለመኖራቸው ማንም ዋስትና ሊሰጥ አይችልም። ስለሆነም ባለመታከት እነዚህን መልካም ውጤቶችና ጸጋዎች ማስቀጠል እና ማሻሻል የሁሉም ግዴታ ነው።
We actually have a message for the Ethiopian people and all the people who are listening to us. We must remember that although Ethiopia has
ለሚሰሙን ሁሉና ለኢትዮጵያ ሕዝብ መልእክት አለኝ። ኢትዮጵያ ኤችአይቪን በመታገል ረገድ ከፍተኛ ውጤት ያገኘች ብትሆንም እነዚህ ውጤቶች በቀላሉ ሊቀለበሱ እንደሚችሉ ልብ ልንል ይገባል። ለኤችአይቪ አገልግሎት በቂ ትኩረት፣ ተከታታይነትና ፍትሃዊነት ያለው አሰራር ካልተከተልን እነዚህ ውጤቶች ሊቀለበሱ ይችላሉ። በኢትዮጵያ የጤና አገልግሎት ስርዓት ውስጥ የሚለካና የሚታይ ለውጥ እንዲገኝ እንዲሁም ኤችአይቪ ኤድስን ለመከላከልና ለመቆጣጠር መዋለ ነዋያችንን ውጤታማ ለማድረግ የአሜሪካ ሕዝብ በፔፕፋር አማካኝነት ያለውን ቁርጠኝነት አሁንም ያረጋግጣል።
የዩናይትድ ስቴትስ መንግስት ፔፕፋር በተሰኘው በዚህ መርሃ ግብር አማካኝነት በመላው ዓለም ለሚካሄደው የጸረ ኤድስ ትግል እስከ ዛሬ 100 ቢሊዮን ዶላር ሰጥቷል። በዚህም የ25 ሚሊዮን ሰዎችን ሕይወት መታደግ እንደተቻለም ሰነዶች ያረጋግጣሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተከበራችሁ አድማጮች፣ ሳስተዋውቃችሁ የቆየሁት ዘገባ መድረሱን ፕሮዲውሰራችን ወይም የስቱዲዮ አቀናባሪያችን ኤልያስ እየነገረኝ ነው። ስለዚህ ወደዛው ነው የምናልፈው። ሁከት ተከስቶባቸው የነበሩ የአዲስ አበባ ከተማ ትምህርት ቤቶች መከፈታቸውን የሕዝብ እንባ ጠባቂ ተቋም ዛሬ ገልጿል። ከኦሮሚያ ክልላዊ መንግስት ሰንደቅ ዓላማና መዝሙር ጋር በተያያዘ ሰሞኑን አንዳንድ ትምህርት ቤቶች ውስጥ ተፈጥረው በነበሩ ሁከቶችና በሰውና በንብረት ላይ ጉዳቶች መድረሳቸው ተዘግቧል። እኛም መዘገባችን ይታወሳል። የሀገሪቱ ዋና እንባ ጠባቂ ዶክተር እንዳለ ኃይሌ እንዲሁም የፖለቲካ ፓርቲዎቹ የጋራ ምክር ቤት ዋና ጸሐፊ የኢሶዴፓ ምክትል ፕሬዚዳንት ራሄል ባፌ ለችግሩ መከሰት መንግስትን ተጠያቂ አድርገዋል። መንግስት በበኩሉ ችግሩን የፈጠሩት ሁከት እንዲነግስ የሚፈልጉ የተደራጁ አካላት ናቸው ብሏል። ኬኔዲ አባተ ነው ዘገባውን ያጠናቀረው። ዝርዝሩ እንደሚከተለው ይቀርባል።
አንዳንድ የአዲስ አበባ ከተማ ትምህርት ቤቶች የኦሮሚያ ክልል ሰንደቅ ዓላማ እንዲሰቀልና የክልሉ መዝሙር እንዲዘመር አድርገዋል ከመባሉ ጋር ተያይዞ ተፈጥረው የነበሩ ሁከቶች መስከናቸውንና ሁከት በነበረባቸው በሁሉም ትምህርት ቤቶች ውስጥ የመማር ማስተማር ሂደት መቀጠሉን የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ለአሜሪካ ድምጽ ተናግረዋል።
በሁሉም ትምህርት ቤቶች የመማር ማስተማር ቀጥሏል። እንግዲህ አንዳንድ ወላጆች ካላቸው ስጋት አንጻር ያላኩ ወላጆች እንዳሉ መረጃው አለ። ነገር ግን በሁሉም ችግር የተፈጠረባቸውን ጨምሮ የመማር ማስተማሩ ሰላማዊ በሆነ መንገድ እየሄደ ነው ያለ።
በትምህርት ቤቶቹ ውስጥ ተፈጥሮ የነበረውን ሁከት አስመልክቶ እንባ ጠባቂ ተቋሙ ከሳምንት በፊት ባወጣው መግለጫ የኦሮሚያ ክልል ሊያገኛቸው የሚገቡ ልዩ ልዩ ጥቅሞችና የአፈጻጸም ስርዓት በግልጽ በሕግ ባልተደነገገበት ሁኔታ በትምህርት ቤቶች ውስጥ የኦሮሚያ ክልል ሰንደቅ ዓላማ እንዲሰቀልና በባንዲራ ስነ ስርዓት ላይ የኦሮሚያ ክልል መዝሙር እንዲዘመር ማስገደድ በግለሰብ የመንግስት ባለስልጣኖች እየተፈጸመ ያለ ድርጊት ነው ብሏል። አክሎም ድርጊቱ የፌዴራል ስርዓቱን መሰረታዊ መርህ የሚጥስ ከመሆኑም በተጨማሪ በሕዝቦች መካከል ጸንቶ የኖረውን የአንድነትና የእኩልነት መስተጋብር እሴትን የሚበጣጥስ በዚህም የመልካም አስተዳደር እጦት መንስኤ በመሆኑ በከተማ አስተዳደሩ በኩል ተገቢው ትኩረት ሊሰጠው ይገባል ሲል አሳስቧል። ዋናም በጠባቂው ዶክተር እንዳለ ኃይሌ የመግለጫውን ይዘትና ዓላማ እንዲያስረዳሉ።
የአዲስ አበባ ከተማ አስተዳደር የፌዴራሉ ዋና ከተማ እንደመሆኗ መጠን ከኢፌዴሪ ህገ መንግስት አንጻር ከአዲስ አበባ ቻርተርና አጠቃላይ ከፌዴራሊዝም መርሆዎች አንጻር የመፍትሄ ሀሳቦችን ነው ለማመላከት የሞከር ነው። ያንን መሰረት አድርገን እንግዲህ የፌዴራል መንግስቱ አሁን ባለው ሁኔታ የአዲስ አበባ ከተማ አስተዳደር በጠቅላይ ሚኒስትሩ ነው ተጠሪነቱ እና የጠቅላይ ሚኒስትሩ ጽህፈት ቤት ወይንም በአጠቃላይ የፌዴራል መንግስቱ ያንን የውሳኔ ሀሳብ ተቀብሎ በግብአትነት በመጠቀም የራሱን ውሳኔ ማሳለፍ እንዲችል ነው የእኛም ፍላጎት መልእክት የሚያስተላለፍ ነው እና ገና እየተከታተልን ከዛ ውጪ ደግሞ የአዲስ አበባ ከተማ ነዋሪ መጠየቅ መቻል አለበት የሚል ነገር ነው ያለን። ዋናው የዲሞክራሲ ተቋማት ሊያደርጉ የሚችሉት አንድን ጉዳይ የህዝብ አጀንዳ ማድረግ ነው። የህዝብ አጀንዳ ሆና ከዛም በተረፈ የመንግስት አስፈጻሚ አካላት በየደረጃው ያሉ መምህራንም ተማሪዎችንም የሚመለከታቸው የህብረተሰብ ክፍሎችን የማወያየት ስራ ሰርተዋል። ስለዚህ ለእኛ ይሄ እንደ አንድ ሰክሰስ ነው የሚቆጠረው።
ለችግሩ መከሰት የአዲስ አበባ ከተማ አስተዳደርን ተጠያቂ ያደረጉት የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊና የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ ምክትል ፕሬዚደንት ዶክተር ራሄል ባፌም ለመፍትሄው መንግስት ትኩረት እንዲሰጥ አሳስበዋል።
በዋናነት የአዲስ አበባ የአፍ መፍቻ ቋንቋ አማርኛ ነው። ወላጆቹ ከየትኛውም ብሔር መሆን ይችላሉ፣ ግን ልጆች እርስ በርስ ሲጫወቱ የሚያድጉበት በመዋለ ህጻነትም የሚገናኙበት መንገድ በአዲስ አበባ ኮንቴክስት አማርኛ ነው። ግን ይህ በኦሮምኛ የመማር ጥያቄ ራሱ የአዲስ አበባ ነዋሪዎች ጥያቄ መሆኑን ራሱ ማረጋገጥ አልፈለገም መንግስት። የአዲስ አበባ ነዋሪዎች ድምፅ እንዲሰጡ ማስቻል አንዱ ኦፕሽን ሊሆን ይችላሉ። ይሄ ቆጠራም ተደርጎ መለየት አለበት። በአዲስ አበባ ማጆሪቲ 50:1 ብሔር የለም እና ይሄን ሁሉ የጣሰ በፖለቲካ ፓርቲ ጫና ህዝቡ ላይ የተወሰደ እርምጃ ነው። እንዲህ ሊሆን አይገባም። የአዲስ አበባ አስተዳደር በዚህ መልኩ መሄዱ በጣም ኢፍትሃዊ ነው። ህዝቡን መጠየቅ ነው የነበረባቸው። በምክር ቤቱ ደረጃም መክረውበት የወሰኑ መሆኑን እንኳን የሚያሳይ ነገር የለም እና ይሄ በጭራሽ አግባብነት የሌለው ስራ ነው እየተሰራ ያለ። ኤኒዌይስ ይሄንን መንግስት ያዳምጣል ብዬ አምናለሁ።
በትምህርት ቤቶች የተከሰተውን ሁከት በማርገብ ሰላማዊውን የመማር ማስተማር ሂደት ማስቀጠል በሚቻልበት ጉዳይ ላይ ከጥቂት ቀናት በፊት ከመንግስት ትምህርት ቤቶች አመራሮች ጋር በተደረገ ውይይት ላይ የአዲስ አበባ ከተማ ከንቲባ አዳነች አበቤ በሰጡት ማብራሪያ የክልል ሰንደቅ ዓላማና መዝሙር ሰበብ ሆኑ እንጂ ጉዳዩ ፖለቲካዊ ነው ብለዋል።
ባንዲራና ዝማሬ የተጀመረው ከካሪኩለሙ ጋር ተያይዞ እንጂ በተለየ ሁኔታ የኦሮሞን ህዝብ በዚህ ምክንያት በልዩ ሁኔታ ተጠቃሚ ያደርገዋል የሚል ነገር አለመኖሩንም ታውቃላችሁ ብዬ አስባለሁ። ይህ መግቢያ በር ግን መሆን ችሏል። በዚህ ጉዳይ በቀላሉ ኳይ ቢባል ሌላውም አብሮ ኳይ ሊያስብል የሚችል አይነት ነው። ከዛም በኋላ ደግሞ አልተወያየንም ለሚባለው ከሆነ ለምን እንወያይ ይባላል ሊያስፈልግ ይችላል። ጉዳዩ እዚህ ጋራ ይያያዛል ለማለት የማያስችሉን ተጨማሪ ነገሮችን የምናነሳብነት አንደኛው ትምህርት ቤት ባንዲራ የማይሰቀልበት ዝማሬ ያልተጀመረበት ጭምር ረብሻ አጋጥሞናል። ኦፍኮርስ ከአምስት መቶ ሀምሳ ሰባት ትምህርት ቤቶች ውስጥ ወደ 20 የሚደርሱ ትምህርት ቤቶች ውስጥ ነው ያጋጠመ። የአዲስ አበባ ነዋሪዎች ያልሆኑ ትምህርት ቤቶቻችሁ ረብሻ የተደረገበት ቦታ ላይ ተይዘዋል። በተለይ እንጦጦ አምባ እንዴት ሊገቡ ቻሉ?
የአዲስ አበባ ከተማ አስተዳደር በኮተቤ ዩኒቨርሲቲ አስጠንቷል የተባለው የብዝሃ ቋንቋ ስርዓተ ትምህርት ለተፈጠረው ችግር እልባት እንደሚሰጥና በስርዓተ ትምህርቱ ዙሪያ ውይይት እንደሚደረግም የከተማው ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በመድረኩ ላይ ገልጸዋል። የአዲስ አበባ ፖሊስ ትናንት ባወጣው መግለጫ ድብቅ አጀንዳ ለማራመድ ሲንቀሳቀሱ የተገኙ ያላቸውን በህግ ተጠያቂ ያደረገ መሆኑንና በስሜት በመነዳትና ባለማወቅ የጸረ ሰላም ኃይሎች መጠቀሚያ የሆኑ ያላቸውን አብዛኛውን ተማሪዎች መልቀቁን አመልክቷል። ከተፈጠረው ሁከት ጋር በተያያዘ ቀጥተኛ ተሳትፎ የነበራቸውን 97 ተጠርጣሪዎች በቁጥጥር ስር አውሎ ምርመራ እያደረገ እንደሚገኝ ቀደም ሲል አሳውቆ ነበር። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አሁን በቀጥታ የምናልፈው ከሰሞኑ በተከታታይ ወደምናሰማችሁ የአውሮፓውያን የቁናቀር አቆጣጠር 2022 አልቆ 2023 ሊደርስ ጥቂት ቀናት ናቸው የቀሩት። ያለፈው የ2022 የአውሮፓውያን አመት ምን ተከስቶ ነበር በሚል ዘገባዎችን የምናስደምጥበት ሰዓት ላይ ነው የምንገኘው። አሁን ወደ ትዊተር ነው የምናልፈው። ኤሎን ማስክ ለሊፈርስ በሚችል ጨረታ ውስጥ በማለፍ ትዊተርን በ44 ሚሊዮን ዶላር በመግዛቱ በአመቱ እጅግ በክስተት የተሞላ ሆኖ ነበር። የቲና ትራሃን ዘገባ ነው። ኤደን ገረመው እንደሚከተለው ታቀርበዋለች።
አዲስ አመት አዲስ ጅማሬ ለኤሎን ማስክ ደግሞ 2023 ትዊተርና አዳዲስ ሐሳቦች የታለሙበት ነው። የቴክኖሎጂ ቢሊዮነሩ ጥቅምት ወር ላይ ትዊተርን ሲገዛ የቴክኖሎጂ መናገሻ የሆነችው ሲልከን ቫሊ ተናጠች። ከእጅግ ብዙ ስራ ቀነሳዎች፣ ከአወዛጋቢ ሰዎች ተመልሶ የትዊተር ገጽ ማግኘትና እንዲሁም ደግሞ ከፈጣን የፖሊሲ ለውጦች በኋላ ምን ሊከተል እንደሚችል ብዙዎች እየገመቱ ነው። አንድሩ ሚለር የዓለም አቀፍ የንግድ መለዩና እድገት አማካሪ ናቸው።
What we see right now, I think, is a deep questioning of what is the mission and mandate of
አሁን ላይ ያየነው ያለነው በአለም ዙሪያ ያለ ህዝብ የመወያ መድረክ የሆነው የተቋም ተልእኮ ምንድነው የሚለው ጥያቄዎች መደቁን ነው። ያ ይቀጥል ይሆን? በምን መልኩ? ትዊተር ቀጥሎ ምን ያደርግ ይሆን?
ኤሎን ማስክ ትዊተር የሐሳብ ንጻነት ቤት ነው ይላል። ይሄ ደግሞ ብዙ የጥላቻ ንግግሮችንም ያጠቃልላል። የጸረ ስም ማጥፋት ሊክ ጸረ ሴማዊ የሆኑ ንግግሮች በትዊተር ገጽ ላይ መጨመራቸውና የጸረ ሴማዊ ለጥፎችም ቁጥጥር መቀነሱን ጠቁሟል። አሁን ላይ ያለው ትዊተርም ትርፋማ ባለመሆኑ እጅግ ብዙ ማስታወቂያዎች ከድረ ገጹ ላይ እየቀነሱ ነው። አንድሩ ሚለር በድጋሚ
አሁን ትዊተር ያለበት ሁኔታ ከማስታወቂያ አንጻር ካየ ነው እዛ ላይ ማስታወቂያ ማውጣት ለመቀጠል ከበድ ያለ ውሳኔን ይጠይቃል።
የማስታወቂያ ገቢ እያሽቆለቆለ ሲሄድ ታዲያ ትዊተር ገቢ የሚያገኝባቸው ሌሎች መንገዶችን መሻት ይኖርበታል። የሃርቫርድ የንግድ ትምህርት ቤት ፕሮፌሰር የሆኑት አንዲ ው እንዲህ ይላሉ።
If you want to have an open platform that's not moderated or lightly moderated, you're going to have
ምንም አይነት ቁጥጥር የማይደረግበት አሊያም አነስተኛ ቁጥጥር ብቻ የሚደረግበት መድረክ ከፈለጋችሁ ሌላ የገንዘብ አማራጭ መፈለግ ይኖርባችኋል። ተጠቃሚዎችን ማስከፈል ወይም ሌሎች የገንዘብ ምንጮችን በመጠቀም ለተጠቃሚዎች እሴት መፍጠር የሚቻልበት ሌላ መንገድ መፈለግ አለብህ። ነገር ግን ወደ ክፍያ ስንመጣ ክፍያ ከተጠቃሚዎች እንጂ ከማስተዋወቂያ በሚገኝ ክፍያ ላይ መተማመን አይገባም።
ነገር ግን ምን ያህል ተጠቃሚዎች ይቀራሉ? በሐምሌ ወር ላይ ትዊተር 237 ሚሊዮን ከሚሆኑ ዕለታዊ ተጠቃሚዎቹ ገቢ ሊያገኝ እንደሚችል የተገለጸ ሲሆን ከነዚህ ውስጥ 80 በመቶዎቹ የሚኖሩት ከዩናይትድ ስቴትስ ውጪ ነው። እንደ ዓለም የገበያ መረጃ መሰረትም በንጽጽር ፌስቡክ 2.9 ቢሊዮን ተጠቃሚዎች ሲኖሩት ትዊተር ደግሞ 436 ሚሊዮን ተጠቃሚ ዎችን በሚያስ በማህበራዊ ድረገጾች ደረጃ ላይ 15ኛ ላይ ይቀመጣል። አንዳንድ ተንታኞች ታዲያ የኤሎን ማስክ የለውጥ ጅማሬዎች ትዊተር ቀድሞንም ያስፈልገው የነበረው አይነት ነው ይላሉ። አንዲው የሃርቫርድ የንግድ ትምህርት ቤት ፕሮፌሰር ናቸው።
This is a company that has been slow in growing new users and slow in
ይህ አዳዲስ ደንበኞችን ለማፍራት አዲስ ገበያ ለመፍጠር እንዲሁም አዲስ የገቢ ምንጭ ለመገንባት ዘግምተኛ የሆነ ተቋም ነው። በዛ መልኩ ቀጥሎ ቢሆን ኖሮ በርግጠኝነት መውደቁ አይቀርም ነበር።
ይሁን እንጂ ኤሎን ማስክ በሌሎች ተቋሞቹ ያስመዘገበው ስኬትን መድገም ይችል ይሆን?
አንዲው በድጋሚ
What we're seeing in terms of Musk and how he manages and owns Twitter is not inconsistent.
Musk ከዚህ ቀደም ባሉት Tesla እና SpaceX ንግዶች አንጻር Twitterን እንዴት እንደሚመራው ካየን ብዙም የተለየ ነገር የለውም። በቀደምት ንግዶቹ ላይ እጅግ በጉልበትና ደፈር ያለ ያመራር ዘይቤ ተከትሏል። ሰዎች ላይም በርግጠኝነት ጫና አሳድሯል። ስለዚህም በእንደዛ አይነት ተቋም ውስጥ መስራት የሚችሉ የተለዩ ሰዎች አሉ። ነገር ግን በቀደሙት ተቋሞቹ ላይ መስክ እጅግ የሚደንቁና ማንንም ይሆናሉ ያላላቸውን ነገሮች ማሳካቱ ግልጽ ነው። ይህ ወደ ትዊተር የሚመጣል ወይ የሚለውን የሚናየው ይሆናል።
መስክ አዲሱን አመት በወጪ ቅነሳ ጀምሯል። ኒውዮርክ ታይምስ ትዊተር ሰራተኞች መቀነሱና የቢሮክራሲዎችን መክፈል እንዳቆመም ሪፖርት አድርጓል።
የተባበሩት መንግስታት ድርጅት በዚህ ዓለም የዓለም የህዝብ ቁጥር 8 ቢሊዮን መድረሱን የገለጸበት አመትም ነበር። ይህን በተመለከተ ቲሞቲ አቢዙ ከናይጄሪያ ያለፈውን አመት የቃኘበትን ዘገባ ስምንሽ ቆየ ታቀርባለች።
አይሻ አሊና ባለቤቷ 9 ልጆች ከወለዱ በኋላ ከሁለት አመት በፊት የወሊድ መከላከያ መርፌ እንድትወስድ ወሰኑ።
እኔ የጥቃቅን ሸቀጦች ነጋዴ ነኝ። ባለቤቴ ደግሞ ሞተር ብስክሌት ይነዳል። ለልጆቻችን ጥሩ ነገር ማድረግ እንፈልጋለን፣ ግን ደግሞ በቂ ገንዘብ የለንም። አንዳንድ ጊዜ መልካም ሰዎች የልጆቻችንን ትምህርት ቤት ክፍያ በመክፈልና ምግብ በመግዛት ያግዙናል።
የርግዝና መከላከያው ለጥቂት አመታት ብቻ የሴት ዘር እንቁላልን ለማገድ ይረዳል። ልክ እንደ አሊ በርካታ ሴቶች በተለይ በገጠር የሚኖሩት አንዲት ሴት ልትወልድ ትችላለች ተብሎ በብሔራዊ ደረጃ ከተቀመጠው የልደት መጠን በላይ ይወልዳሉ። የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFPA እንደሚለው የገንዘብ ድጋፍ ክፍተቶች የባህል አድሏዊነትና የወንዶች የበላይነት ለቤተሰብ ምጣኔ መሰናክል ናቸው። ኤቭሊን ኢሲኤኒ እንደ አውሮፓውያን አቆጣጠር በ2018 ባለቤቷ ህይወቱ ከመአለፉ በፊት 8 ልጆችን ወልዳለች።
Even if my husband is alive,
ባለቤቴ በህይወት ቢኖርም ኖሮ ተጨማሪ ልጆችን መውለድ አልፈልግም። ምክንያቱም በጣም ከባድ ነው። ሁሉም ነገር አስቸጋሪ ነው፣ በተለይም በአሁኑ ጊዜ።
በዚህ ምክንያት በህዳር ወር የዓለም ህዝብ ቁጥር 8 ቢሊዮን መሙላቱን ይፋ ያደረገው የተባበሩት መንግስታት ድርጅት የህዝብ ብዛት መጨመር በተለይ በአፍሪካ ዘላቂ አይደለም ሲል ስጋቱን ገልጿል። በሚቀጥሉት 3 አስርት ዓመታት ከሚመዘገበው የዓለም ህዝብ እድገት ከግማሽ በላይ የሚሆነው በ8 ሀገራት ውስጥ እንደሚሆን የሚጠበቅ ሲሆን ከነዚህ ውስጥ 5ቱ በአፍሪካ ይገኛሉ። ኤሪካ ጎልድሰን የዩኤንኤፍፒኤ ወኪል ናቸው።
በርካታ እየተከናወኑ ያሉ እድገቶች አሉ። ነገር ግን እንደተባበሩት መንግስታት ድርጅት በዋናነት የሚያሳስበን ይህ እድገት በዓለም ዙሪያ በእኩል ደረጃ አለመሰራጨቱ ነው። በየሀገሩ መሰረታዊ የጤና አገልግሎት እንዳያገኙ የተደረጉ ዜጎች አሉ። መሰረታዊ ትምህርት እንዳያገኙ ተደርጓል። አጠቃላይ ኑሯቸውም አሉታዊ በሆነ መልኩ ተጽዕኖ ደርሶበታል።
ናይጄሪያ በህዝብ ብዛት በዓለም 7ኛ ደረጃ ላይ ትገኛለች። ሆኖም የዓለም ባንክ በ2022 ዓ.ም ምረት ባወጣው መረጃ መሰረት 95 ሚሊዮን የሚሆነው ህዝቧ በቀን ከ2.5 ዶላር በታች በሆነ ገቢ ይኖራሉ። በየካቲት ወር የናይጄሪያ ፕሬዝዳንት ሙሐመዱ ቡሃሪ ከፍተኛ የወሊድ ምጣኔን ለመቆጣጠርና ዘመናዊ የቤተሰብ ምጣኔ ተደራሽነትን ለማሻሻል የሚረዳ ብሔራዊ የስነ ህዝብ ፖሊሲ ይፋ አድርገዋል። የተባበሩት መንግስታት ድርጅትና የናይጄሪያ ባለስልጣናትም በገጠር አካባቢ የሚኖረውን ህብረተሰብ ስለ ቤተሰብ ምጣኔ ለማስተማር እየሰሩ ሲሆን የመንግስታቱ ድርጅት ናይጄሪያ ለቤተሰብ ምጣኔ የሚውል ተጨማሪ በጀት እንድትመድብ ጠይቋል።
Since this year we have a gap of 25.
ከዚህ አመት አንስቶ የ25 ሚሊዮን ዶላር ክፍተት ገጥሞናል። ይህ ደግሞ በአብዛኛው በኮቪድ-19 ምክንያት ካጋጠመው የምጣኔ ሀብት ውድቀት ጋር ይገናኛል። ከዩክሬን ጦርነት ጋር ተያይዞም ችግር ገጥሞናል። ስለዚህ አሁን ባለው ሁኔታ የለጋሾች መዋጮ ላይ ተጽዕኖ አሳድሯል። በቤተሰብ ምጣኔ ዙሪያ ያለው አብዛኛው ጉዳይ በተለይም ደግሞ የሸቀጦች ግዢ በለጋሾች የሚከናወን ነው። ይሄ ደግሞ ለናይጄሪያ በጣም ትልቅ አደጋ ነው።
ናይጄሪያ የቤተሰብ ምጣኔ ፍላጎትን ለማሟላት በአመት 35 ሚሊዮን ዶላር እንደሚያስፈልጋት የጤና ባለሙያዎች ይናገራሉ። ሆኖም በቀጣዩ የበጀት አመት የመደበችው 50 ሺህ ዶላር ብቻ ነው። በጀቱ በተሐሳስ ወር በብሔራዊ ምክር ቤቱ ከመጽደቁ በፊትም የሲቪል ማህበረሰብ ቡድኖች ተጨማሪ በጀት እንዲጨመር እየጠየቁ ነው። የተከበራችሁ አድማጮች ዝግጅታችን ተጠናቋል። ሰዓታችንም የተጠናቀቀ ነው። በቀሩን ጥቂት ደቂቃዎች ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የሱዳን የፖለቲካ ፓርቲዎች በቅርቡ የመጀመሪያ የፖለቲካ ማዕቀፍ ስምምነት ላይ መድረሳቸውን ዩናይትድ ስቴትስ በደስታ ተቀብለዋለች በማለት የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። በተባበሩት መንግስታት ድርጅት የጸጥታ ምክር ቤት የሱዳንና የደቡብ ሱዳን ጉዳይ ገለጻ ላይ በመንግስታቱ ድርጅት የዩናይትድ ስቴትስ ሚሽን የፖለቲካ አማካሪ ጃን ኬሊ በሰጡት ቃል የሱዳን የዲሞክራሲ ሽግግር ይቀጥል ዘንድ ይህ መሰረታዊ የመጀመሪያ እርምጃ ነው ብለዋል። ሱዳን ካለችበት የፖለቲካ ቀውስ ወደሚያወጣት የመጨረሻ ስምምነት የሚወስዳትን አስተማማኝ ጎዳና ተያይዛለች ሲሉ የተናገሩትን ርዕሰ አንቀጹ ይጠቅሰዋል። የሱዳን የጦር ሰራዊት እንደ አውሮፓ የዘመን አቆጣጠር ባለፈው 2021 ዓመተ ምህረት ጥቅምት ወር ላይ በጀነራል አብደልፋታህ ቡርሃን የሚመራው የሱዳን የጦር ኃይል ሲቪል መራሹን የሽግግር መንግስት ገለበጠው። እናም ከብዙ አስርት ዓመታት በኋላ ገና በማቆጥቆጥ ላይ የነበረውን የዲሞክራሲ ሽግግር አሰናከለ። ይህንኑ ተከትሎ ግዙፍ የተቃውሞ ሰልፎች ይካሄዱ ጀመር። የተሰጠው ምላሽ ታዲያ የኃይል ጥቃት ነው። የሀገሪቱ ኢኮኖሚ ይዞታ የባሰውን አሽቆለቆለ ሲል ርዕሰ አንቀጹ ያብራራል። እንደ አውሮፓውያን የዘመን አቆጣጠር በሐምሌ ወር ላይ ጀነራል ቡርሃን የጦር ሰራዊቱ ስልጣኑን መልሶ ለሲቪሎች ለማስረከብ ዝግጁ ነው ብለው እንደነበርም አስታውሷል። ባለፈው ታህሳስ 5 የተለያዩ የሱዳን ወገኖች የስምምነት ማዕቀፍ ውል መፈራረማቸውን ያመለክትና የዩናይትድ ስቴትስ የተባበሩት መንግስታት ድርጅት ሚሽን የፖለቲካ ጉዳዮች አማካሪው ኬሊ ወገኖቹ ስምምነት ላይ በመድረሳቸው አመስግነው በተቀሩት ቁልፍ ጉዳዮች ዙሪያ ውይይቱን ለመቀጠል በማቀዳቸውም አድናቆት ሰጥተዋል። በተጨማሪም ሁሉም ወገኖች ከልባቸው እንዲደራደሩና ሲቪል መሩን የሽግግር መንግስት በተቻለ ፍጥነት ወደ ስልጣን እንዲመልሱ ጥሪ አቅርበዋል። ዩናይትድ ስቴትስ ሱዳንን የሚመለከተውን የቪዛ እገዳ ፖሊሲዋን ሰብአዊ መብትና ሌሎችንም መሰረታዊ መብቶችን በማፈን ጨምሮ በተለያዩ ድርጊቶች የዲሞክራሲ እርምጃዋን ለማደናቀፍ ወይም ለማዘግየት የሚሞክሩ የቀድሞና የአሁን የሱዳን ባለስልጣናትና ግለሰቦችን እንዲያካትት ማድረጓን ታህሳስ 7 ቀን ማስታወቋን ርዕሰ አንቀጹ ይጠቅሳል። ቀዳሚው የፖለቲካ ማዕቀፉ ስምምነት በመፈረሙ ደስታቸውን የገለጹት የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ባወጡት መግለጫ ዩናይትድ ስቴትስ በወሰደችው እርምጃ የሚኒስቴር መስሪያ ቤቱ የሱዳንን የዲሞክራሲ ሽግግር ለማገዝ ያሉትን መንገዶች አስፍቶላታል ብለዋል። በተጨማሪም የሱዳን ሕዝብ በሲቪሎች የሚመራ የሚያደምጠው ብሎም ኃላፊነት የሚሰማው መንግስት ለማግኘት ያለው ጉጉት እውን ይሆንለት ዘንድ ዩናይትድ ስቴትስ ድጋፏን ለመስጠት ያላትን ቁርጠኝነት የሚያንጸባርቅ ነው ሲሉ ብሊንከን የተናገሩትን ርዕሰ አንቀጹ ይጠቅሳል። የሱዳን ወታደራዊ መሪዎች ስልጣን ለሲቪሎች እንዲያስረክቡ፣ ሰብአዊ መብት እንዲያከብሩ እና በተቃዋሚ ሰልፈኞች ላይ የሚፈጸመውን ጥቃት እንዲያስቆሙ በድጋሚ ጥሪ እናቀርባለን ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አሳስበዋል። የሲቪሎቹ የሱዳን መሪዎች ተወካዮችም ከልብ እንዲደራደሩና የሀገራቸውን ብሔራዊ ጥቅም ከግል የፖለቲካ ፍላጎት እንዲያስቀድሙ መማጸናቸውን ገልጾ የዛሬው ርዕሰ አንቀጽ ጽሑፉን አጠቃልሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ዝግጅታችንን አጠናቀናል። በዝግጅቶቻችን ላይ አስተያየት ካላችሁ horn@voanews.com የኢሜይል አድራሻችን ነው። በኢሜይል ልታደርሱን ትችላላችሁ። ቀደም ሲል እንዳስተዋወቅ ነው ይህ የአውሮፓውያኑ 2022 ዓ.ም ተጠናቆ 2023 ሊገባ ጥቂት ቀናት ናቸው የሚቀሩት። በነዛ ቀናት ባለፈው ዓመት ምን ተከናወነ በሚል የምንዳስባቸው ዘገባዎችን ይዘን እንመለሳለን። እንደዚሁም ደግሞ ባለፈው ሳምንት ያሰናዳነውን የቴሌቪዥን ልዩ የቴሌቪዥን ፕሮግራም በድጋሚ ወደ እናንተ ይዘን በሚቀጥለው ሳምንት እንመለሳለን። ለዛሬ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን አቀናብሮልናል። በእኛ በኩል ሰላም፣ በደህና ደሩ። Thank you.